ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። ዘዋት አጀንዳም የሚቀረጸው ከህዝቡ ነው። ስለዚህ የእኛ መብት እዛ አጀንዳ ውስጥ በአገር ደረጃ የማያስቀጥሉት ወይም እንዳያግባቡ ያደረጉን አጀንዳዎች እነኚህ ናቸው ብሎ መርቶ ማቅረብ።
የሀገር ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያን ድምጽ ነው የሰማችሁት። ኮሚሽኑ ከህብረተሰቡ ከሚቀርቡ አጀንዳዎች ውጪ ከመንግስት ወይም ከምሁራን ወደ ታች የሚወርዱ አጀንዳዎች ላይ እንደማይመከር ካስታወቁበት የተወሰደ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የመጽሔቱ ክፍለ ጊዜ ይቀርባል። ሌሎች ለምሽቱ የተሰናዱ በርከት ያሉ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። አርብ ሰኔ 10 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪያችን። ሲድራክ በምህንድስናው ተሰይሟል። አሁን የሰዓቱን የዓለም ዜና በማስቀደም እናሰማችኋለን። ቆንጅታየ
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በእስር ላይ የሚገኙ የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባሎችና የማዕከላዊ ኮሚቴ አባል በጠና መታመማቸውንና ሕክምና አለማግኘታቸውን የሕግ ጠበቃቸው ገለጹ። የፓርቲው የስራ አስፈጻሚ ኮሚቴ አባላት አቶ ሚካኤል ቦረንና አቶ አብዲ ረጋሳ እንዲሁም የማዕከላዊ ኮሚቴ አባል አቶ ከነሳ አያናና አቶ ገዳ ገብሳ በጠና ስለታመሙ ተገቢውን ህክምና እንዲያገኙ ሲሉ ጠበቃቸው አቶ ቱሊ ባይሳ ጠይቀዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
በቡራዩ ከተማ ፖሊስ መምሪያ ታስሮ የሚገኙ የኦሮሞ ነጻነት ግንባር አመራሮች የጤና እክል ካጋጠማቸው ቆይቷል ሲሉ ጠበቃቸው አቶ ቱሊ ባይሳ ተናግረዋል።
አንደኛው ከነሳ አያና ነው። እስቲ ቆሞ እንኳን እኛን ማናገር አይችልም፣ ቤተሰቦቹንም ማናገር አይችልም። መንቀሳቀስም በጣም ነው የሚቸግረው። እሱን ቀጥሎ በጣም የታመመው ገዳ ገብሳ የሚባል ነው። ያለ ረጋሳ እንደዚህ። ሌላው የታመመው ሚካኤል ቦረን ነው። በጣም ተጎሳቁሎ ነው ያሉት። እነዚህ ሰዎች ምንም አይነት የህክምና እርዳታ ሳይደረግላቸውም
አመራሮቹ ከፍተኛ የህክምና ክትትል ያስፈልጋቸዋል ያሉት ጠበቃው አስፈጻሚ አካል እየተገበረ አይደለም ሲሉም አክለዋል።
ተኝተው ታክሞ እስከሚሻለው ድረስ ሐኪም ቤት ሆነ መታከም አለበት የሚል ጽኑ እምነት አለን። እኛም እሱም የሚጠይቀው ይህንን ነው፣ ግን እየተደረገለት አይደለም። በህገ መንግስቱና የዓለም አቀፍ የሰብአዊ መብት ድንጋጌዎች ኢትዮጵያ የተቀበለቻቸው ህጎች መሰረት አንድ ሰው ከታሰረ በኋላ በሚፈልገው ሐኪምና በሚፈልገው ሐኪም ቤት የመታ ከመጣለው ይሄንን መንግስት አልፈቀደም።
ጠበቃቸው ደንበኞቻቸው ለሰብአዊ መብት ጥሰት እየተጋለጡ ነው በማለት መንግስት ግለሰቦቹ አስፈላጊ የህክምና አገልግሎት እንዲያገኙ መርዳት አለበት ሲሉም ጥሪ አድርገዋል።
እነዚህ ሰዎች ላይ ጉዳት ቢደርስ ወይም የሞት አደጋም ሊያጋጥማቸው ይችላል። ያኔ የህግ ተጠያቂ ከመሆን የሚያድናቸው ነገር የለም። ይሄን ችግር ከመከሰቱ በፊት መንግስት አስቸኳይ የሆነ የህክምና እርዳታ እንዲደረግላቸው እንፈልጋለን።
ከዚህ ቀደም ከህግ አግባብ ውጪ ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮች ይለቀቁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ከጠቀሳቸው መካከል እነዚህ አሁን መታመማቸው የተገለጸው ግለሰቦች ይገኛሉ። የኦሮሞ ነጻነት ግንባር ኦነግ አመራሮች በሽብር ወንጀል ተጠርጥረው ከታሰሩ ወደ 2 ዓመት ገደማ ቢሆንም የኦሮሚያ ጠቅላይ ፍርድ ቤትን ጨምሮ በተለያዩ ደረጃ የሚገኙ ፍርድ ቤቶች በነጻ ካሰናበታቸው ወራትን አስቆጥሯል ሲሉ ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፌዴራል ጠቅላይ ፍርድ ቤት የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሶሎሞን ሽምዬ እንዲሁም የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድ እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ወስኗል። በዚህም መሰረት ሶሎሞን ሽምዬ የዋስትና ሂደቱን አጠናቆ ከእስር ቤት የወጣ ሲሆን መዓዛም በሂደት ላይ መሆኗን ጠበቃ ሄኖክ አክሊሉ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል።
የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹሚዬ እንዲሁም የሮሃ ዩቲዩብ ሚዲያ መስራችና አዘጋጅ የሆነችው መዓዛ መሐመድ በእስር እንዲቆዩ በፌደራሉ ከፍተኛ ፍርድ ቤት የተሰጠው ውሳኔ ተሽሮ ነው እንዲለቀቁ የታዘዘው። ሁለቱ ግለሰቦች በጠበቆቻቸው አማካኝነት ለፌደራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት ያቀረቡትን ይግባኝ ዛሬ ጠዋት የተመለከተው ችሎቱ የስር ፍርድ ቤት ግንቦት 30 የሰጣቸው የ10,000 ብር ዋስትና ተፈጻሚ እንዲሆን ማዘዙን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል።
የፌደራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት በጋዜጠኛ መዓዛ መሐመድና ጋዜጠኛ ሰለሞን ሹሚዬ ላይ በቀረበው ይግባኝ ውሳኔ ለመስጠት ተቀጥሮ ነበረ። በዛ መሰረት እንግዲህ ሊወጡ ይገባል ብለን ነበር እኛ ጠቅላይ ፍርድ ቤት ጥያቄያችንን ያቀረብነው። ፖሊስም በዚህ ላይ ሊወጡ የማይገባበትንና የከፍተኛው ፍርድ ቤት የሰጠው ውሳኔ ትክክል ነው፣ እሱ ይጽናልኝ፣ በስር ይቆዩ፣ ምርመራ የለ ስራ ብሎ ነበረ። ያው ተከራክረናል። በዛ መሰረት ዛሬ ፍርድ ቤት ውሳኔ ሰጥቶ ጋዜጠኛ መዓዛ መሐመድ የከፍተኛው ፍርድ ቤት እና መብቷን ከልክሎ ተጨማሪ በጊዜ ቀጠሮ እንድትቆይ የሰጠውን ውሳኔ ሽሯል። ሰለሞን ሹሙዬን በተመለከተ እንደዚሁ በግንቦት 30 የተሰጠው ውሳኔ በመጀመሪያው ደረጃ ፍርድ ቤት በዋስ እንዲወጣ መከልከሉ በከፍተኛው ፍርድ ቤት ተገቢ አይደለም፣ ያው ቀሩ የሚባሉ ስራዎች እነ ሰለሞን ሹሙዬ በዋስ ወጥተው ፖሊስ ሊሰራቸው የሚችላቸው በመሆኑ ዋስትና የሚያስከለክል አይደለም እና ከዚህ አንጻር የከፍተኛው ፍርድ ቤት ተጨማሪ ጊዜ ቀጠሮ እየተሰጠባቸው በስር እንዲቆዩ የሰጠውን ውሳኔ በመሻር በዋስትና እንዲወጡ ወስኖልናል። በዛም መሰረት ሰለሞን ሹሙዬ ከምሳ ሰዓት በፊት መውጣቱን ማረጋገጥ ችያለሁ። መዓዛ መሐመድ ቤተሰቦቿ የተቀሩ የወረቀት ስራዎች፣ የቢሮ ስራዎችን እያስጨርሱ ነው ያሉት።
መዓዛ መሐመድ ይህ ዘገባ እስከተጠናቀረበት ከቀኑ 11 ተኩል ሰዓት ድረስ ከእስር ቤት አለመውጣቷን ማወቅ ተችሏል። ሁለቱም የሚዲያ ባለሙያዎች በቁጥጥር ስር የዋሉት ውከትና ብጥብጥ በማስነሳት ወንጀል ተጠርጥረው ሲሆን ሰለሞን ሹሚዬ ግንቦት 12፣ መዓዛ መሐመድ ደግሞ ግንቦት 22/2014 ዓ.ም. ነበር በፖሊስ የተያዙት። ባለፉት ሳምንታት በቁጥጥር ስር ከዋሉት ሌሎች የሚዲያ ባለሙያዎች መካከል ደግሞ መስከረም አበራ ከትናንት በስቲያ ረቡዕ ሰኔ 8/2014 ዓ.ም. በ30,000 ብር ዋስ የተለቀቀ ቀጭ ሲሆን በተመስገን ደሳለኝ ላይ ደግሞ አቃቤ ሕግ ክስ ለመመስረት የጠየቀው የ15 ቀናት ጊዜ እንደተሰጠው መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከሱዳን ህዝብ 1/3 የሚሆነውን የፖለቲካ ብጥብጡ በዓለም አቀፍ ደረጃ የምግብ ዋጋ መናሩና የአየር ንብረት መዘበራረቅ ተደማምረው ለምግብ ቀውስ ያጋለጡት መሆኑን የተባበሩት መንግስታት ድርጅት አስታወቀ። የዓለም የምግብ ፕሮግራምና የምግብና የግብርና ድርጅቱ አብረው በጋራ ባወጡት ሪፖርት በጠቅላላው የሱዳን 18 ክፍላተ ሀገር 15 ሚሊዮን ሰዎች አጣዳፊ የምግብ ቀውስ ውስጥ መሆናቸውን ያመለከቱት የዓለም የምግብ ፕሮግራም የሱዳን ተወካይ ኤዲሮ በሰጡት መግለጫ ግጭት፣ የአየር ንብረት መዘበራረቅ፣ የኢኮኖሚና የፖለቲካ ቀውሶች፣ የዋጋ መናር እንዲሁም በቂ የግብርና ምርት አለመመረቱ ተደማምረው በሚሊዮኖች የተቆጠሩ ሰዎችን የጸና ረሃብና ድህነት ውስጥ ከቷል ብለዋል። ሩሲያ ዩክሬን ላይ የምታካሄደው ጦርነት አስቀድሞም የነበረውን ከባድ የኢኮኖሚ ችግር አባብሶታል። ረሃቡ እንዳይባባስ ለመከላከልና የህዝቡን ህይወት ለማትረፍ አሁኑኑ እርምጃ መውሰድ ይኖርብናል ሲሉም የዓለም የምግብ ፕሮግራም ተጠሪው አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩክሬን የአውሮፓ ህብረት አባልነት እጩ እንድትሆን የአውሮፓ ኮሚሽን ድጋፉን ሰጠ። የኮሚሽኑ ፕሬዚደንት ኡርሱላ ቮን ደር ሌን ዛሬ ብራሰልስ ላይ በሰጡት ቃል ዩክሬናውያን ለአውሮፓ አመለካከት የሚሞቱ መሆናቸውን ሁላችንም እናውቀዋለን፣ ስለሆነም ከኛ ጋር የአውሮፓን ህልም እየተቋደሱ አብረውን እንዲኖሩ ነው የምንፈልገው ብለዋል። ይህ ዩክሬን እጩ እንድትሆን ይፈቀድላት የሚለው ምክረ ሐሳብ የህብረቱ አባል ለመሆን መጓዝ ያለባት የረጅሙ ሂደት የመጀመሪያ ምዕራፍ ነው ተብሏል። የህብረቱ አባል ሀገሮች መሪዎች በቅርቡ ስብሰባ አድርገው በምክረ ሐሳቡ ዙሪያ ይነጋገራሉ። ኮሚሽኑ ሞልዶቫም የህብረቱ እጩ አባል እንድትሆን የደገፈ ሲሆን የጆርጂያን እጩነት ግን አልደገፈም። ትናንት የዩክሬን ዋና ከተማ ኪቭን የጎበኙት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ የጀርመን ቻንስለር ኦላፍ ሾልስ፣ የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ እና የሮማኒያ ፕሬዚደንት ክላውስ ጆሃኒስ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ተነጋግረዋል። ከውይይታቸው በኋላ በሰጡት ቃልም ዩክሬን የአውሮፓ ህብረት እጩነትን እንደምታገኝ እንተማመናለን ሲሉ ፍንጭ ሰጥተዋል። የጀርመን ቻንስለር ኦላፍ የመጣነው ግልጽ መልእክት ይዘን ነው፣ ዩክሬን የአውሮፓ ቤተሰብ አባል ነች ብለዋል። የቀድሞ የሩሲያ ፕሬዝዳንት የነበሩትና አሁን የክሬምሊን ቤተመንግስት የጸጥታ ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዲየቭ የመሪዎቹ ጉብኝት ፋይዳ የለውም፣ ዩክሬንን ወደ ሰላም አያቀርባትም፣ ይልቁኑ ጊዜ እያለፈ ነው ብለዋል። ዘለንስኪ በበኩላቸው የጦርነቱን ማብቃትም ሆነ የሰላማችንን ጉዳይ እኛ እንደምናውቅ መሪዎቹ መስማማታቸውን መስማቴ ትልቅ ነገር ነው ሲሉ ተናግረዋል። ጦርነቱን እንደምናሸንፍ የሚወስነው ደግሞ ከምዕራባውያን የምናገኘው የጦር መሳሪያ ድጋፍ መቀጠል ነው ብለዋል። ዩናይትድ ስቴትስ ተጨማሪ የ1 ቢሊዮን ዶላር ወታደራዊ እርዳታ እንደምትሰጥ አስታውቃለች። ደቡባዊ ዩናይትድ ስቴትስ በመትገኘው ባላባማ ክፍለ ሀገር ጥቂት ሰዎች ተሰባስበው በነበሩበት አንድ ቤተክርስቲያን ላይ ታጣቂ ተኩስ ከፍቶ 2 ሰዎች ሲገድል አንድ ሌላ ሰው አቆሰለ። ባለስልጣናት በርሚንግሃም ከተማ አቅራቢያ በሚገኝ ቅዱስ ስጢፋኖስ ቤተክርስቲያን ገብቶ ጥቃቱን በማድረስ የተጠረጠረው ማንነቱ ያልታወቀ ሰው በቁጥጥር ስር ውሏል ብለዋል። ዩናይትድ ስቴትስ ውስጥ ሰሞኑን የመሳሪያ ጥቃት በተከታታይ መድረሱ የመሳሪያ ቁጥጥር ለውጥ እርምጃን አስፈላጊነት የሚመለከተውን ክርክር ቀስቅሶታል። ባለፈው ወር ኒውዮርክ በፈሎ ከተማ ውስጥ በሚገኝ የምግብና ሸቀጣሸቀጥ መደብር በዘረኛ ጥቃት 10 ጥቁር አሜሪካውያን ተገድለዋል። ከዚያም ወዲህ ቴክሳስ ዩቫልዴ ከተማ ትምህርት ቤት ውስጥ ተኩስ የከፈተ አጥቂ 19 ተማሪዎችን ጨምሮ 21 ሰዎች እንደገደለ ይታወሳል። ቅዳሜ ዕለት በመዲናዋ በዋሽንግተን ትዕይንተ ሕዝብ የወጡ በሺዎች የተቆጠሩ ሰዎች ጠበቅ ያለ የመሳሪያ ቁጥጥር ሕግ እንዲደነገግ ጠይቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሰኔ 10/2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቲያን ዋንግ ናት። የምስልና ድምጽ አቀናባሪዎቻችን ግርማ ደግፋና ፊሳይ አሸናፊ፣ ሲዮን ግርማ የዕለቱ ዋና አዘጋጅ፣ የዌብና ማህበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው ናት። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ቀደም ብለን በመግቢያው ያስተዋወቅነው ዘገባ ነው። በሺዎች የሚቆጠሩ የትግራይ ተወላጆች ካለ ፍርድ በጊዜያዊ እስር ቤት ተይዘው ይገኛሉ ሲል ሮይተርስ ዛሬ ባወጣው ዘገባ አስታውቋል። እስካሁንም 9000 የሚሆኑ ሰዎች ታስረው ሲገኙ ቢያንስ 17 እስረኞች ሞተዋል ሲል ዘግቧል። የዘገባውን ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል።
የኢትዮጵያ መንግስት 19 ወራትን ያስቆጠረ አመጽን እየተዋጋ ባለበት ሁኔታ ወደ 3000 የሚሆኑ የትግራይ ተወላጆች ሚዛን ተፈሪ ከተማ 18 በሆኑና እጅግ ቆሻሻ በሆኑ የእስር ቤት ክፍሎች ውስጥ ታጉረው ነበር ይላል የሮይተርስ ልዩ ዘገባ። የተባበሩት መንግስታት ድርጅት እንደሚገምተው 15000 የሚሆኑ የትግራይ ተወላጆች ከህዳር እስከ የካቲት ባሉት ወራት መንግስት ያወጣውን አስቸኳይ ጊዜ አዋጅ ተከትሎ ተይዘዋል። ሮይተርስ በበኩሉ 17 ከሚሆኑ ነባርና የቀድሞ እስረኞች እንዲሁም በሳተላይት ፎቶ ተደግፈው ባደረገው ማጣራት ተመድ ከሚገምተው ቢያንስ በ3000 የሚበልጡ እስረኞች ተይዘው ነበር። የሮይተርስ ልዩ ዘገባ እንደሚለው መንግስት አብዛኞቹ እስረኞች ተለቀዋል ቢልም 9000 የሚሆኑ የትግራይ ተወላጆች አሁንም ታስረው ይገኛሉ። አብዛኞቹ የእስር ቦታዎች ለሌላ ተግባር የተሰሩ ጠባብና የቆሸሹ ናቸው ሲል ዘግቧል ሮይተርስ። ሪፖርቱ በመቀጠል የእስረኞች አያያዝም ዓለም አቀፍ ስርዓትን ያልተከተለ ነው ብሏል። የትግራይ ተወላጆች በአገሪቱ ከሚገኙ 120 ሚሊዮን ከሚሆኑ ህዝቦች 6% ብቻ ሲይዙ ለ ሶስት አስርት ዓመታት ህወሓት የመንግስትን ስልጣን በተቆጣጠረበት ወቅት በሺ የሚቆጠሩ ሰዎችን ካለፍርድ አስረው ነበር ሲል ሪፖርቱ አስታውሷል። የህዋት ኃይሎች ባለፈው ዳር ወደ መዲናዋ እየተጠጉ ባለበት ሰዓት ጠቅላይ ሚኒስትር አብይ አህመድ አስቸኳይ ጊዜ አዋጅ በማወጅ ካለፍርድ ሂደት ተጠርጣሪዎች የሚያዙበትን ሁኔታ ፈጥረዋል። አዋጁም እስከ የካቲት አጋማሽ ድረስ ቆይቶ ነበር ካለ በኋላ ሪፖርቱ ሲቀጥል የተመድ የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባቸሌት አብዛኞቹ ታሳሪዎች ተራ የትግራይ ተወላጆች ናቸው ሲሉ፣ የኢትዮጵያው ሰብአዊ መብት ኮሚሽን ደግሞ ሰዎች በማንነታቸው ምክንያት መያዛቸው አሳስቦኛል ማለቱን አስታውሷል። ሶስት የአፋር ክልል ነዋሪዎች 12000 የሚሆኑ የትግራይ ተወላጆች መታፈሳቸውን እንደነገሩት ሮይተርስ ጠቅሶ ትክክለኛ ቁጥሩን ግን ማረጋገጥ አልቻልኩም ብሏል። ፖሊስና የኢትዮጵያ መንግስት ግን ኢላማ ያደረግነው ተጠርጣሪ የህዋት ድጋፊዎች ላይ ነው ይላሉ። ወባ በተንሰራፋበትና ቆሻሻ በበዛበት አስቸጋሪ ሁኔታ ውስጥ አስረው እንደነበር አንዳንዶች ለሮይተርስ ተናግረዋል። እንደ ሳርዲን ተጭቀው በጀርባቸው መተኛት እንደማይችሉና የውሃ ጥረት እንደነበር እንዲሁም በቀን አንድ ጊዜ ለ15 ደቂቃ ብቻ የመጸዳጃ ረፍት እንደሚሰጣቸው በሚዛን ተፈሪ ተይዘው የነበሩ ስለኞች ተናግረዋል። 5 ሜትር በ6 ሜትር በሆነ ጠባብ ክፍል ውስጥ እስከ 183 ሰዎች ታጉረን ነበር ሲል አንድ እስረኛ ለሮይተርስ ሲናገር፣ ሌላኛው ደግሞ እርሱ ተይዘበት በነበረው ክፍል ውስጥ 176 ሰዎች ነበሩ ብሏል። በሚዛን ተፈሪው እስር ቤት በዘበኝነት የሚሰራ ግለሰብ እንዳለው እስር ቤቶቹ የተሰሩት ከ70 እስከ 80 ሰዎችን ለመያዝ ነው። የአውሮፓ የሰቆቃና የኢሰባዊ ድርጊቶች ተከላካይ ኮሚቴ አንድ እስረኛ ቢያንስ 4 ስኩዌር ሜትር ቦታ ማግኘት እንዳለበት ይደነግጋል። በሚዛን ተፈሪ የሚገኙት እስር ቤቶች ግን በ4 ስኩዌር ሜትር ውስጥ ከ20 በላይ እስረኞች ተይዘውበታል። ጌትነት የተባሉ የእስር ቤቱ ተጠባባቂ ኃላፊ እንደሚሉት ቦታው 2900 እስረኞችን የያዘና 2 ለቢሮ የሚያገለግሉ ክፍሎችን በሳንባና በሄፕታይተስ የተጠቁ ሰዎችን አሳርፈንበታል ብለዋል። እስረኞች በቅማልና ሌሎች ነፍሳት በሽታ ተሰቃይተናል ሲሉ፣ አቶ ጌትነት ግን ባለስልጣናት ለእስረኞች የተመቻቸ ሁኔታ ለመፍጠር የተቻላቸውን አድርገዋል ብለዋል። በህዳር 4 ተይዞ የነበረ አንድ የትግራይ ተወላጅ የመንግስት ሰራተኛ እንዳለው እስር ቤቶቹ በጣም የተጨናነቁና እግርና ጭንቅላት ያጋጠሙ እንደ ሰርዲን ታጭቀው እንደከረሙ ተናግረዋል። ሮይተርስ በመርመራው ቢያንስ 4 እስረኞች በሚዛን ተፈሪ እስር ቤት ተይዘው በቆዩበት ወቅት በህመም መሞታቸውን መረዳት ችሏል። እስረኞች በሞቱ ቁጥር ማታ ማታ ለቅሶውን ሰማ ነበር ሲል አንድ እስረኛ ተናግሯል። የሚዛን ቴፒ ዩኒቨርሲቲ ሜዲካል ዳይሬክተር የሆኑት ዶክተር ግዛ ወዳጆ በአካባቢው የወባ ወረርሽኝ እንዳለና እርሳቸው እስከሚያቁት ድረስ መድኃኒት እንዳልተረጨና እስረኞችም አጎበር እንደሌላቸው ተናግረዋል። ብዙ እስረኞች መድኃኒት እንደማያገኙ ሲናገሩ፣ ዶክተር ግዛው በበኩላቸው የአካባቢው ባለስልጣናትና የዓለም ቀይ መስቀል ማህበር ለአንዳንዶቹ እስረኞች የህክምና ወጪ መክፈል ችለው ነበር ብለዋል። ሚዛን ተፈሪ ብቸኛው እስር ቤት አልነበረም ይላል የሮይተርስ ዘገባ። ከመዲናዋ 220 ኪሎ ሜትር በሚርቀውና ሾኔ በመትባል ከተማ የሚገኘው የኦጨሞ ዩኒቨርሲቲ አንድ ግቢ ውስጥ 1200 የትግራይ ተወላጆች ለ8 ወር አካባቢ ተይዘው ነበር። የወረዳው ቃል አቀባይ አለማዮ ባከራ እንደሚሉት እስረኞች ሳይሆኑ በመጠለያነት የሚቆዩበት ነው ብለዋል። ባለፈው አመት ከሳውዲ የተመለሱ ናቸው ሲሉ አክለዋል። በኢትዮጵያ ባሉ የተለያዩ ቦታዎች ተይዘው የነበሩ አብዛኞቹ የትግራይ ተወላጆች የህዋት ኃይሎች ወደ ትግራይ ካፈገፈጉ በኋላ ባለፈው ጥርና የካቲት ተለቀዋል። በመጋቢትና በሚያዝያም የተለቀቁ ነበሩ። አሁንም ግን በሺዎች የሚቆጠሩ በአፋር ታስረው ይገኛሉ።
አድማጮች፣ ሁለተኛው የመጽሔት ርዕስ ደግሞ ወደ አዋሳ ያሻግረናል። የብሔራዊ ምክክር ኮሚሽን ከህብረተሰቡ በሚቀርቡ አጀንዳዎች ላይ እንጂ ከመንግስት ወይም ከምሁራን ወደ ታች በሚወርዱ ጉዳዮች ላይ እንደማይመክር ኮሚሽነር ፕሮፌሰር መስፍን አራያ አስታወቁ። ፕሮፌሰር መስፍን ይህን ያስታወቁት ዛሬ በሐዋሳ ከተማ ከሲዳማ ክልል ፕሬዝዳንት ከአቶ ደስታ ለዳሞና ከካቢኔያቸው ጋር በጽህፈት ቤታቸው በመከሩበት ወቅት ሲሆን፣ የክልሉ ፕሬዝዳንት ለኮሚሽኑ የሚያስፈልገውን የባለሙያና ሌሎች ድጋፎች እንደሚያደርግ አረጋግጠዋል ይለናል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
የብሔራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርያም ከሌሎች ኮሚሽነሮች ጋር በመሆን ከሲዳማ ክልል ፕሬዚዳንት ከአቶ ደስታ ሌዳሞና ካቢኔያቸው እንዲሁም ከምክር ቤቱ አፈ ጉባኤዎች ጋር በጽህፈት ቤታቸው መክሯል። የብሔራዊ ምክክር ኮሚሽኑ ከክልል መንግስታትና ከተለያዩ ጉዳዩ ይመለከታቸዋል ከሚሏቸው ኃይሎች ጋር ውይይቶችን የጀመረው ከላይ ወደ ታች በሚወርድ አጀንዳ ሳይሆን ከህብረተሰቡ በሚቀርቡ አጀንዳዎች ላይ ብሔራዊ ምክክር እንዲደረግ በአዋጅ ጸደቀውን ዓላማ ለማሳካት ሲባል ነው ሲሉ ፕሮፌሰር መስፍን አርያ ተናግሯል።
እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። ይዘዋዝ ነው አጀንዳም ይቀርጻው ከህዝቡ ነው ብለናል። ስለዚህ የኛ መብት እዛ አጀንዳ ውስጥ በአገር ደረጃ ማስቀጠሉን ወይም እንዳያግባቡ ያደረጉ አጀንዳዎች እነኚህ ናቸው ብሎ መርጦ ማቅረብ።
በምክክሩ የተገኙ ሌሎች ኮሚሽነሮችና የክልሉ ባለስልጣናት ኮሚሽኑ የተለያዩ ባህላዊ የችግር አፈታት ዘዴዎችን መጠቀም የሚያስችል አካታች ስርዓት እንዲጠቀም ምክር ሀሳብ ያቀረቡ ሲሆን እንደ ሲዳማ ባህላዊ አፍነ ስርዓት ያሉ አገር በቀል ውቀቶችን መጠቀም እንዲቻል ኮሚሽኑ ከክልሎች ጋር ውይይት መጀመሩን ገልጿል።
ህዝባችን ምን አደረገ? ህዝባችን ምን አጀንዳ አለው? አርብቶ አደር ይናቃል ወይ? አርሶ አደር ይናቃል ወይ? ክራቱም ዞሮ ዞሮ ይችን አገር ያለንባትን ይሄንን በለ ያምን በል እንጂ ያኖሯት ለብዙ ሺህ ዘመናት እነኚሁ የህብረተሰብ ክፍሎች ናቸው። እውቀትም ያለው እነሱ ጋር ቅድም አንስታቸዋል። ስላፊኒና ሽምግልናው አመራሩ መንግስታትም ሳይኖሩ ሽማግሌዎች እንዴት ሀገራትን ሲያስተዳድሩ እንደኖሩ እናውቃለን። እስቲ የአጀንዳው ከታች ይምጣ የሚለው ለእኔ እጅግ አዲስ ነው። በጣም የሚገርም ነው።
ጦርነት ላይ ባለ ሀገር ውስጥ ሰላም ሳይወርድ ስለ እርቅና አገር ግንባታ ብሔራዊ ምክክር ማድረግ ይቻል ይሆን በማለት ስጋታቸውን የሚያቀርቡ ሰዎች መኖራቸውን ጠቅሰው የአገሪቱ መንግስትና የህዝብ ተወካዮች ምክር ቤት ኮሚሽኑ የሚያቀርበው ምክር ሀሳብ ለመቀበል መወሰኑ ለኮሚሽኑ ትልቅ ድል መሆኑን ጠቅሰው ሁለት አማራጮች ስለመኖራቸውም ተናግሯል።
አንድ፣ ጦርነቱ ሂድና መጨረሻው ላይ ስንደርስ ከዚያ በኋላ ወደ ውይይት እንመጣለን የሚል ነገር አለ። ሌላው ደግሞ ውይይትን እያካሄዱ ሰላምም እንዲመጣ ጦርነቶቹም እንዲቆሙ ግጭቶቹም እንዲቆሙ እያደረጉ ሁለቱን ተመጋጋቢ ማድረግ ይችላል። ምናልባት ሁለተኛው አማራጭ የተሻለ ነው ብለን እናምናለን።
ፕሮፌሰር መስፍን ምሁራን አዎንታውና አሉታው ተጽዕኖ እንደሚፈጥሩ ገልጸው የኮሚሽኑ ኃላፊነት ለሰላም የሚሰሩ ኃይሎችን በሙሉ ማቀራረብ ነው በማለት ተናግሯል።
መሳሪያ ይዞ ወደ ውይይት አይመጣም። መሳሪያ ተቀምጦ ነው ወደ ውይይት የሚመጣው። ምክንያቱም የውይይት ኤንድ ሪዛልት ምንድነው? መግባባት ላይ መድረስ ነው። ስለዚህ መግባባት ላይ ከተደረሰ በኋላ የሚቀጥለው ፌዝ ምንድነው? ብሔራዊ እርቅ ማምጣት። ከብሔራዊ እርቅ በኋላ እዚያው አዋጁ ላይ እንደተገለጸው የአገር ግንባታውን ማፋጠንና ማስተላለፍ ይቻላል።
ከሁሉም ክልሎች የባለሙያዎችን የአገር ሽማግሌዎችና የሃይማኖት አባቶችን ልምድና እውቀት ለይቶ ለመጠቀም እንደሚያሳትፋቸውም ኮሚሽነሩ አስታውቀዋል። ድምጻቸው የማይሰሙ የተገፉ የማህበረሰብ ክፍሎችም ድምጽ እንዲሰማ ይሰራል ብሏል ፕሮፌሰር መስፍን።
እዚህ ሀገር አንደበት ያላቸው ብቻ ናቸው የሚሰሙት። ስለዚህ አንደበት የሌላቸው አጀንዳዎቻቸው ምን ይሆን ይሆን? አሁን አስቀድሞ መተንበይ ያስቸግራል። ምንድን ነው የሚሆኑት? ስለዚህ በዚህ አዋጅ ላይ በተሰጠን ኃላፊነት መሰረት እነኛ ድምፅ አልባ የሆኑት ህብረተሰቦች ምንድን ነው የሚሉት? እስከዛሬ ሰምቶ ማይታወቁ በተለይ ማርጂናላይዝድ የሆኑ የህብረተሰብ ክፍሎች እንዴት ነው ሊታዩ የሚችሉት? የእነሱ አጀንዳዎች ምን ይመስላሉ?
የብሔራዊ ምክክር ኮሚሽን ኮሚሽነሮች ከአገሪቱ ጠቅላይ ሚኒስትር ጋር ተገናኝተው እንደማያውቁ ገልጸው ሁለታቸውም የራሳቸውን ምክንያት ሊኖራቸው ይችላል ሲሉም ተደምጧል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም የክልሉ መንግስት ኮሚሽኑ የሚያስፈልገውን ድጋፍ ለማድረግ ቃል ገብቷል። የክልሉ ህዝብና መንግስት ከሰላም የሚያስቀድመው ጉዳይ እንደሌለም በዚህ ወቅት አስታውቋል።
ሰላማችንን ለማረጋገጥ አሁን ለሰላም መበላሸት ምክንያት የሆኑ ጉዳዮችን አንድ ባንድ ተወያይቶ መፍታት ለነገ የማይባል ቁልፍ ጉዳይ ነው።
ኮሚሽኑ በይፋ ስራ ከጀመረ 4 ወራት የተቆጠሩ ሲሆን እንደ ምርጫ በአንድ ሌሊት ተጀምሮ በአንድ ሌሊት የማያልቅ አለመሆኑን ጠቁመው
የቀድሞ ምክትል ፕሬዚዳንት ፔንስ ፕሬዚዳንት ዶናልድ ትራምፕ የ2020ን ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሰረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6 2021።
አድማጮች፣ ይሄ ቆየት ብሎ የሚቀርብ ዘገባ ነው። ከዛ በፊት ከዮናታን ዘገባ ጋር የተያዘ አንድ ማስታወሻ አለን። ከዚህ ቀደም ለአሜሪካ ድምፅ አስተያየታቸውን የሰጡት የኦፌኮ የአረናና የኢዜማ አመራሮች የኮሚሽኑ አባላት የተመረጡበት አካሄድ አካታች አይደለም ሲሉ፣ አሁን በተያዘው መንገድ ውጤታማ መሆን ይቻላል ብለው እንደማያምኑ መናገራቸው አይዘነጋም። በሌላ በኩል የኮሚሽኑ ተግባር በተለያዩ ልዩነቶች ዙሪያ ሁሉንም ኢትዮጵያውያን የሚያካትቱ ውይይት ለማድረግና ተግባቦት ለመፍጠር ስለሚያስችሉ ሁኔታዎች ማመቻቸት ብቻ መሆኑንም ከዚህ ቀደም የገለጹት ፕሮፌሰር መስፍን በሂደቱ የፖለቲካ ፓርቲዎችን ጨምሮ ፍላጎት ያላቸው አካላት ሁሉ እንደሚያሳትፍም መናገራቸው አይዘነጋም። ወደ ተከታዩ ዘገባ ነው የምንመለሰው። ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። ከሀገራዊ ምክክር ኮሚሽን ጋር በትብብር መስራት ላይ መሆናቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጡ። ሁለቱ አካላት ሀገራዊ ምክክሩን ጨምሮ የጋራ በሆኑ ሀገራዊ ጉዳዮች ላይ አብረው ለመስራት የሚያስችላቸውን የመግባቢያ ስምምነትም ተፈራርመዋል። በዚህ ወቅት ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ ምክር ቤታቸው ከኮሚሽኑ ጋር ተቀራርቦ መስራት እንደጀመረ አመልክተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁ ምክር ቤታቸው ከኮሚሽኑ ጋር በመተባበር ላይ መሆኑን ገልጠው ሆኖም በኮሚሽኑ አባላት ላይ ያላቸውን ተቃውሞ አንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ጠይቀዋል። ኬኔዲ አባተ ነው የተከታተለው።
ስምምነቱን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን በመወከል የምክር ቤቱ ሰብሳቢ ዶክተር ራሄል ባፌና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትን በመወከል ደግሞ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ናቸው የተፈራረሙት።
ባለንበት ወቅት ላይ ሆነን በብሔራዊ መግባባት ጉዳይ ላይ አብረን እንሰራ፣ የጋራ በሆኑ አገራዊ ጉዳዮች ላይ በጋራ ለመስራት በዚህን ጊዜ ግን አገራችን የምትፈልገውን ሁሉ በጋራ ከልጆቿ ልታገኝ ከተደራጁ ማህበራትም ከፖለቲካ ፓርቲዎችም ከዜጎችም የሚጠበቅባትን ሁሉ የምትጠይቅበት ሰዓት ስለሆነ ሁላችንም በዚሁ አግባብ ወደዚህ የማግባቢያ ሰነድ እየገባን እንገኛለን።
ተቀራርበን በሀገር ግንባታ ላይ በዲሞክራሲ በግጭት አፈታት ግጭትን በመከላከል በምርጫ ብዙ አንድ የሚያደርገንና አብረን ልንሰራ የምንችላቸው ጉዳዮች ስላሉ እዛ ላይ እንግዲህ በጋራ የመግባቢያ ሰነድ ዛሬ ለመፈራረም በመቃታችን አመሰግናለሁ። በጣም ደስተኛ ነን።
የጋራ ባሏቸው ሀገራዊ ጉዳዮች ላይ ተባብረው ለመስራት ዛሬ ተፈራረሙት ሁለቱ አካላት ፖለቲካዊና ከፖለቲካ ነጻ የሆነ ገለልተኛ አደረጃጀት ያላቸው የተለያዩ ድርጅቶች ስብስብ እንደመሆናቸው እንዴት በጋራ መስራት ይቻላቸዋል በሚል ላነሳንላቸው ጥያቄ ዶክተር ራሄልና አቶ ሄኖክ ምላሽ ሰጥተዋል።
ሲቪል ሶሳይቲ ከፖለቲካ ጉዳዮች ነጻ ነው፣ ግን የሀገራችን የልማት ጉዳዮች፣ የሀገራችን የዲሞክራሲ ጉዳዮች፣ የመልካም አስተዳደር ጉዳዮች ያገናኙናል። እነዚህ የጋራ ጉዳዮች ናቸው። በእነዚህና በሚመሳሰሉት የጋራ ጉዳዮች ላይ አብረን እንሰራለን። የፖለቲካ ፓርቲዎች ደግሞ እንደ ጋራ ምክር ቤት እንደ ጋራ ዲሲዥን ኮንሰንሰስ ላይ ደርሰን የምንሄድባቸው ስራዎች አሉ። ከዚህ ውጪ ግን እያንዳንዱ ፓርቲ የራሱ ራይት አለው። እንደ ኢንዲቪዥዋል ፓርቲም አክሽን የመውሰድ ራይት አለው።
ከዚህ በፊት የነበረው እንደውም በጣም መፈራራት መጠራጠርና በጣም ተራርቆ የመስራት ጉዳይ ነው ያለውና ይሄ ደግሞ አገራችንንም በተለይ አሁን ለሚታዩ ችግሮች አንደኛው መንስኤ ናቸው ብለን እናስባለን። በጣም አስቸጋሪ ነው። በህግም ቢታይ በህግም በጣም የተገደበ ነገር ነው የነበረብን። በተለይ ሲቪል ማህበረሰብ ድርጅቶች እንደሚታወቀው በነጻነት ተንቀሳቅሰው ከፖለቲካ ፓርቲዎች ጋር በተለይ አንድ በሚያደርጋቸውም ጉዳይ መስራት በጣም አስቸጋሪ ነበር። አሁን ግን እንደዛ አይነት ገደብ የለም። ህጉ ተሻሽሏል። የነበረው ህግ 621 አሁን በአዲሱ የሲቪል ማህበረሰብ ድርጅቶች አዋጅ በተከለሰው 1113 2019 አማካኝነት ይሄንን በነጻነት የመስራት መብት ስለሰጠን ነው ይሄንንም ዛሬ ቆመን ለመስራት ይበቃ ነው።
ሁለቱ አካላት አብረው ለመስራት ከተስማሙባቸው ጉዳዮች ወቅታዊውና ዋነኛው የሀገራዊ ምክክር ጉዳይ ነው። የሀገራዊ ምክክር ኮሚሽን ከተቋቋመ በኋላ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከኮሚሽኑ ጋር በትብብር በመስራት ላይ እንደሚገኝ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ለቪኦኤ ገልጸዋል።
እንግዲህ ሀገራዊ ምክክር በእውነቱ ትልቅ ሀገራዊ ፕሮጀክት ነው። እኛ በጣም ነው ደስ ያለን እንደ ሲቪል ማህበረሰብ ድርጅቶች። ከዚህ አንጻር እንግዲህ በኢትዮጵያ ውስጥ የሲቪል ማህበረሰብ ድርጅቶች የማይተካ ሚና አላቸው ብለን እናስባለን። ይሄንንም ይዘን ሐሳባችንን ከኮሚሽነሮቹ ጋር ተወያይተናል። በጣም ጥሩ ውይይት ነው በወቅቱ የነበረን። በዛም ረገድ እንግዲህ አሁን ለመስራት ምክር ቤቱ በተለይ የሲቪል ማህበረሰብ ድርጅቶችን በማስተባበር ሞቢላይዝ በማድረግ ምን ልንሰራ እንችላለን የሚለውን ነገር አንድ ኢንጌጅመንት ፍሬምወርክ አዘጋጅተናል። ይሄንንም እየተናበብን ነው ከኮሚሽነሮቹ ጋርም ቢሆን።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁ ለቪኦኤ በሰጡት ማብራሪያ ምክር ቤታቸው ከሀገራዊ ምክክር ኮሚሽን ጋር በመተባበር ላይ መሆኑን ገልጸዋል። ይሁንና በአንዳንድ የኮሚሽኑ አባላት ላይ ተቃውሞ እንዳላቸው የምክር ቤቱን አቋም በድጋሚ አረጋግጠዋል።
እየተነጋገርን ነው የኮሚሽን አባላት personality issues አይደለም ግለሰቦች ላይ ፎከስ አድርገን ሳይሆን ከስርዓቶች ጋር ሪሌሽን ያላቸው ግለሰቦች ወጥተው ቢተኩ ይመረጣል። ከህዝባቸውና ከሀገራቸው የሚበልጥ ነገር የለም። አይደለም የግለሰብ የፖለቲካም ሌላም ሹ ከሀገር ጉዳይ አይበልጥም። ስለዚህ እንቅፋቶችን እየፈታን እንሄዳለን በያስባለው እየተነጋገርን ነው። የናሽናል ዳያሎግ ሹ ደግሞ በየመንገዱ ይሄድክ እየፈታህ የምትሄድበት እንጂ ባንዴ ፊክስ አርገ ፐርፌክት ነገር ይዛህት እንነሳም። ለኛም የመጀመሪያ ነው፣ ግን በተሻለ መጠን ሪሌቲቭ ፐርፌክሽን ነው እየጠየቅን ያለን።
የፖለቲካ ፓርቲዎች የጋራ ምክር ቤት በሀገራዊ ምክክር ኮሚሽኑ ላይ ያሉት ቅሬታዎቹ በሂደት እየተፈቱ ሊሄዱ እንደሚችሉ ዶክተር ራሄል ቢገልጹም፣ በሌላ በኩል የኮሚሽኑ አባላት የተመረጡበት መንገድ አግባብ አይደለም ከማለት ጀምሮ ኮሚሽኑን እንደማይቀበሉ በተናጠል የሚገልጹ የፖለቲካ ፓርቲዎችም አሉ። ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት ይህን በተመለከተ ጥያቄ ያቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተዋል።
ምክር ቤቱም ክብርና መስጋና ይገባዋል። በአገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። በቂ ሀሳብ ሲጀምሩ ከደገፍናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸውላችን እንጎዳለን፣ ከተሳካ እንጠቀማለን። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ፣ ወሳኝ የነሱ ብቻ፣ ተራው ዜጋ በአገሩ ጉዳይ መወሰን መብት ያለው አይመስላቸውም።
ጠቅላይ ሚኒስትሩ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ነው ጥሪ ያቀረቡት። ምንም እንኳን ከገለልተኝነትና ከአካታችነት ጋር በተያያዘ ከወዲሁ በኮሚሽኑ ላይ ቅሬታዎች በመቅረብ ላይ ቢሆኑም ወደ ዋና ስራው ለመግባት በእንቅስቃሴ ላይ የሚገኘውና ኃላፊነቱ ለምክክር ሁኔታዎችን ማመቻቸት ብቻ መሆኑን የሚገልጸው ኮሚሽኑ ግን ይህን ሐሳብ በተደጋጋሚ አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ዓለም አቀፍ ዘገባ ነው የምንሻገረው። በደቡብ አፍሪካ የሚገኙ ስደተኞች የሀገሬው ሰዎች ጥላቻ ስለሚያሳዩን ወደ ሶስተኛ ሀገር እንላክ በሚል ካለፈው ወር አንስቶ በተባበሩት መንግስታት ድርጅት ቢሮ ደጃፍ ላይ ተጠልለው ይገኛሉ። ከብሩንዲ፣ ኮንጎ፣ ማላዊና ሩዋንዳ የመጡት እነኚህ ስደተኞች ወደ ሀገራቸው መመለስ አደገኛ መሆኑንና በደቡብ አፍሪካም ለመቆየት የሀገሬው ሰዎች እንግዳ ተቀባይ አይደሉም በሚል ወደ ሌላ ሶስተኛ ሀገር እንዲላኩ ነው የጠየቁት። ሊንዳ ጊፍታሽ ከፕሪቶሪያ የላከችውን የዚህንም ዘገባ ዝርዝር እንግዱ ወልዴ ነው የሚያቀርብልን።
አንዳንዶቹ ስደተኞች በደቡብ አፍሪካ እስከ 20 ዓመት የኖሩ ቢሆንም አሁን ግን ደህንነት አይሰማንም እያሉ ነው። አብዛኞቹ ከኮንጎ ዲሞክራቲክ ሪፐብሊክ ጦርነትን ሽሽት የመጡ ናቸው። እነርሱ እንደሚሉት የአገሬው ሰዎች ለመጤዎች የሚያሳዩት ጥላቻ እያደገ በመምጣቱ ምክንያት ትናንሽ ንግዶቻቸውና መኖሪያ ቤታቸው እየተዘረፈና በግልም የሚፈጸምባቸው ጥቃት እየጨመረ ነው። ሊሊያን ኒዮታ ከኮንጎ የመጣች ስደተኛ ናት።
ሀገራችንን ጥለን የመጣ ነው ከአስቸጋሪ ሁኔታ ውስጥ ለመውጣት ነው። እዚህ ደቡብ አፍሪካ መጣን። የገጠመን ግን የበለጠ አስቸጋሪ ሁኔታ ነው። በመጤዎች ጥላቻ ምክንያት እየደረሰ ያለው ጥቃት እውነተኛ ነው።
በደቡብ አፍሪካ 225,000 ጥገኝነት ጠያቂዎች ይገኛሉ። ጥያቄያቸውን ለማቅረብ የተሰባሰቡ ስደተኞች እንደሚሉት ከቦታ ቦታ ቢቀይሩም ጥቃቱ ተከትሏቸው ይመጣል። የተባበሩት መንግስታት የስደተኞች ወኪል ወደ ሶስተኛና ደህንነታቸው ወደሚጠበቅበት ሀገር እንዲወስዳቸው በመጠየቅ ላይ ናቸው። ደህንነታችን የሚጠበቅበት ይሁን እንጂ የትም ይውሰዱን ትላለች ሊሊያን።
የቤተሰቦቻችን ደህንነት የሚጠበቅበት ማንኛውም ቦታ ይውሰዱን። ኑሯችንን መቀጠልና ልጆቻችን ትምህርት የሚያገኙበት ቦታ ይውሰዱን።
እንደ አውሮፓውያን አቆጣጠር ከ2008 ጀምሮ በደቡብ አፍሪካ በመጤዎች ላይ የሚታየው ጥላቻና የሚደርሰው ጥቃት እያየለ መጥቷል። በዚህ ዓመት የአገሬው ሰዎች ስደተኞችን በመቃወም ባደረጉት ሰልፍ ላይ አንድ የዚምባብዌ ተወላጅ በጆሃንስበርግ ከተማ ተገድሏል። ባለስልጣናት እንዳሉት የተገደለው በማንነቱ ምክንያት ነው። ተመራማሪዎች የአገሪቱን የብጥብጥ ታሪክ፣ የማህበራዊ ኢኮኖሚያዊ ሁኔታዎችንና እያደገ የመጣውን በውጭ ዜጎች ጥላቻ ላይ የተመሰረተ ፖለቲካን እንደ ምክንያት ያነሳሉ። ሲሊንዲ ሚሊሎ በዊትዋተርስ ራንድ ዩኒቨርሲቲ ተመራማሪ ናቸው።
Normally when there is with xenophobic violence is that when it happens there is no differentiation of like
በመጤዎች ላይ ጥቃት ሲፈጸም ስደተኛ ነው ወይስ የፖለቲካ ጥገኝነት ጠያቂ ነው የሚለውን አይለይም። መንግስት ጉዳዩን በተመለከተ ምንም የማያደርግ ከሆነ የውጭ ዜጎቹም እዚህ ለደህንነቴ አይበጅም እንዲሉና ተስፋ እንዲቆርጡ ያደርጋቸዋል።
ለአብዛኞቹ ስደተኞች ወደ ሌላ ሶስተኛ ሀገር መላክ በቀላሉ የማይገኝ አማራጭ ነው። የተመድ ስደተኞች ከፍተኛ ኮሚሽን እንደሚለው ወደ ሌላ ሶስተኛ ሀገር የሚተላለፉ ስደተኞች 1% ብቻ ናቸው። እነርሱም ልዩ በሆነ አስቸጋሪ ሁኔታ ውስጥ ያሉት ብቻ ናቸው። ሎራ ፓዶና ከተመድ የስደተኞች ጉዳይ የደቡብ አፍሪካ ቢሮ
It's really only the most vulnerable refugees who are eligible.
በጣም ችግር የደረሰባቸውና እንዳስገድዶ መድፈርና ጾታን መሰረት ያደረገ ጥቃት ሰለባዎችን ነው ወደ ሶስተኛ ሀገር የምንልከው። ሴቶችና ህፃናት ወይም በሃይማኖታቸው ምክንያት የተጠቁትን ማለታችን ነው። በእውነቱ እነዚህን ስደተኞች የምናበረታታው ወይም ከሀገሩ ተመሳስለው እንዲኖሩ አለበለዚያም ወደ ሀገራቸው እንዲመለሱ የተሰጣቸውን እድል እንዲጠቀሙ ነው። ሰው መንገድ ላይ ሲኖር ማለት ማንንም አይፈልግም።
ስደተኞቹ እንደሚሉት ግን ከአገሬው ጋር ተቀላቅሎ መኖር እንደ አማራጭ የሚወስዱት ጉዳይ አይደለም። ከደቡብ አፍሪካ የሚያስወጣቸው መላስ ከመዘየ ድረስ የተመድ ቢሮ ደጅ ለማደር ወስነዋል።
አመሰግናለሁ። እንግዲህ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:36 መሆኑን የስቱዲዮ ሰዓታችን ያመለክታል። ወደ ቀዳሚው ቅንብር ነው የምንሻገረው። ለዚህ ክፍል ቀዳሚ ያደረግነው ቅንብር ወደ አማራ ክልል ነው የሚወስደን። በአማራ ክልል የወባ በሽታ በወረርሽኝ ደረጃ መከሰቱን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ የወባ ማስወገድ ፕሮግራም አስተባባሪ እንደገለጹት በዘንድሮ ዓመት 500,000 የሚደርስ ህዝብ በወባ መያዙን ገልጠው በተለይ በያዝነው ሳምንት ይህ አሃዝ 18% ጨምሯል ነው ያሉት። አስቴር ምስጋናው ናት የተከታተለችው።
አቶ ዳምጤ ላንከር በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ ማስወገድ ፕሮግራም አስተባባሪ ናቸው። በክልሉ በዘንድሮ ዓመት ብቻ 500,000 የሚጠጋ ህዝብ በወባ በሽታ መያዙን ይናገራሉ። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 50% መጨመሩን ገልጸዋል።
ለፍኖ 11 ወር ወደ 491,678 የሚሆኑ የወባ ታካሚዎች የህክምና አገልግሎት አግኝተዋልና የወባ እንደ ክልል ከሳምንት ሳምንት ጭማሪ ያሳየ ነው። የባለፈውን ሳምንት በዚህ በዓለም የጤና ድርጅት ሳምንታት አቆጣጠር መሰረት ሳምንት 23-22ን ከሳምንት 21 ስናነጻጽር የ18% ጭማሪ ያለው። ይህን ማለት ወደ 202,807 ሰዎች ጭማሪ አሳይቷል ማለት ነው። እንግዲህ ከባለፈው ዓመት ተመሳሳይ ወቅት ጋር ስናነጻጽረው ደግሞ 50% የሚሆን ጭማሪ አሳይቷል። ስለዚህ ይሄ ከሳምንት ሳምንት እየጨመረ እንደሆነ ሌላ ቁጥሮቹ ወረሽ ላይ መሆናችን ነው የሚያመለክቱት።
ምንም እንኳን የወባ በሽታ የተከሰተው በክልሉ በሁሉም አካባቢዎች ቢሆንም ወባማ አካባቢዎች ናቸው ተብለው በተለዩ
ማዕከላዊ ጎንደር ዞን፣
መተማና ቋራ፣ ባዊ ብሔረሰብ አስተዳደር ዞን ጃዊ፣ እንዲሁም ምስራቅ ጎጃም ዞን ባሶ ሊበን ወረዳ ዘንድሮ ከፍተኛ ጭማሬ የታየባቸው አካባቢዎች ናቸው ብለዋል አቶ ዳምጤ። ለዚህም አባባሽ ምክንያት ናቸው ያሉትን ጠቅሰዋል።
የመጠቀኛ ጊዜያቸው ያለፉ የመኝታ ወብረቹን በወቅቱ አለመተካት፣ የቤት ውስጥ ጸረ ወባ ርጭት ኬሚካልን መርጨት አለመቻል፣ የማህበረሰብ ንቅናቄ መፍጠር አለመቻል፣ ማህበረሰቡም የተሰጠውን የሚታ አጉበር ማግባቡ መጠቀም አለመቻልና የወቅቶች መፈራረቅ ናቸው። እንዲሁም ደግሞ ይሄ ለመስኖ የሚጠቀሙ የማህበረሰብ ክፍሎች የውሃ ሲቀንስ የመቆራረጥ ይኖራልና ያ ለትንኝ መራቢያ አይነተኛ ምክንያት ነው። በእነዚህ ምክንያቶች ነው ወባ እንደ ክልል እየጨመረ ያለበት ነገር አለ። እንዲሁ ጭማሪው እንዴት ነው ስንል በተለይ የማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ወደ 8.3 በመቶ የሚሆነውን ይሸፈናል። እነ ቋራ እነ መተማ ከዚያም አልፎ ተርፎ ደግሞ እነ የታቻርማጮ ጃዊ ምስራቅ ደንቢያ ምዕራብ ደንቢያ እነ በለሳ ጣቁሳ ጃዊ ዚገን አዩባ ጉሳ የመሳሰሉት ወረዳዎች ጭማሪ ታይቶባቸው
ለጩ ክረምት በመሆኑ ወረርሽኙ ከዚህ በባሰ ሁኔታ ቢስፋፋ ክልሉ ምላሽ ለመስጠት የሚያስችል ቁመና ላይ ይሆን ተብለው ለተጠየቁት ጥያቄ አቶ ዳምጤ ሲመልሱ በቂ የመድኃኒት ክምችት መኖሩን ገልጸዋል። ያጎበር ጥረት መኖሩን ግን አልሸሸጉም። 1.8 ሚሊዮን በላይ አዲስ አጎበር ያስፈልጋል ማለት ይህንን ግን ጤና ሚኒስቴር አላከም ብለዋል። በዚህ ጉዳይ ላይ ወደ ጤና ሚኒስቴር ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። አቶ ዳምጤ በመጨረሻ ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል።
ውሃ ሊያቆሩ የሚችሉ ጣሳዎች፣ ጎማዎች በከተማ አካባቢ ሊኖሩ ይችላሉ። እነሱን ውሃ እንዳያቆሩ ማድረግ። አንዳንድ ማህበረሰብ ክፍሎች አጎበሩ እያላቸው አጎበሩን አይጠቀሙም። አጎበሩን ከታለመለት አላማ ወጭ ነው የሚያውቁ። ስለዚህ አጎበርን መጠቀም እስካልቻልን ድረስ የአካባቢ ቁጥጥር ስራዎችን አጠናክረን መቀጠል እስካልቻልን ድረስ ወባን መከላከል ወባን ማጥፋት አንችልም። ርጭት ሊቀንስ ይችላል። ያው አጎበርን በወቅቱ ላናገኝ እንችላለን። ስለዚህ ምንም እንኳን የተቀደደ ቢሆንም እሱን ሰፍተን የመተኪያ ጊዜ ያለፈበት ቢሆንም እሱን መጠቀሙ የወባተንኝና የሰውን ንክኪ ስለሚገድብ እሱን መጠቀም ባህላችንን ማሳደግ አለብን የሚል መልእክት አለ።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጭ ተመልካቾቻችን የዕለተ አርብ ምሽት ዝግጅታችን ነው የምትከታተሉት። በተከታዩ ቅንብር ደግሞ ከአማራ ክልል ወዲህ ወደ ዩናይትድ ስቴትስ ምክር ቤት የሚመለከት ርዕስ ነው የምንሻገረው። የጥር 6/2021 በዩናይትድ ስቴትስ ምክር ቤት ላይ የተሰነዘረውን ጥቃት የሚመረምረው ኮሚቴ በሶስተኛው ቀን ውሎ የቀድሞ ፕሬዝዳንት ዶናልድ ትራምፕ የ2020ን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ የፕሬዝዳንታዊ ምርጫው በሕገ ወጥ መንገድ እንዲቀለበስ በታለመ ጥረት በምክትል ፕሬዝዳንታቸው ማይክ ፔንስ ላይ ለበርካታ ሳምንታት የዘለቀ ግፊት ያዘለ ዘመቻ አካሂደዋል ሲሉ ከሰዋል። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ እንደሚከተለው አቀርበዋለሁ። የቀድሞ ምክትል ፕሬዝዳንት ፔንስ ፕሬዝዳንት ዶናልድ ትራምፕ የ2020ን ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሰረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6/2021 ዓ.ም ፔንስ ከነበሩበት በ12 ሜትሮች ርቀት የቀረቧቸው ሁከት ፈጣሪዎች በሕይወታቸው ላይ ደቅነውት የነበረውን አደጋ የሚያሳዩ አዳዲስ መረጃዎች ይፋ ሆነዋል። በተጨማሪም ከወግ አጥባቂዎች ወገን የሆኑት ጠበቃ ጆን ኢስትማን የዩናይትድ ስቴትስ ምክትል ፕሬዝዳንት የምርጫ ውጤቶችን ውድቅ ሊያደርግ ወይም ሊያዘገይ ይችላል በሚል ሲያቀርቡ የነበረውን የሐሰት ንድፈ ሐሳብ ትራምፕ እንዴት ይደግፉት እንደነበር የፔንስ አማካሪዎች አስረድተዋል።
It made no sense to me that in all the protections that were built into the Constitution
ፕሬዝዳንት የሚመረጥባቸውና ይህንንም ለማስፈጸም የሚያግዙ እርምጃዎች የሚወሰድባቸው በሕገ መንግሥቱ የታቀፉ እነኚህ ሁሉ የሕግ ማስከበሪያዎች ባሉበት ቀጣዩን ፕሬዝዳንት የመምረጥ ሥልጣን ከምክትል ፕሬዝዳንቱ እጅ ሊወድቅ የሚችልበት ዕድል ለእኔ የጨርሶ ትርጉም የማይሰጥ ነገር ነው።
የፔንስ አማካሪዎች ምክትል ፕሬዝዳንቱ ያ ሥልጣን እንደሌላቸውና ሊያስከትል ስለሚችለው መዘዝ አስጠንቅቀዋቸዋል።
That declaration of Donald Trump as the next president
እንደምንም ዶናልድ ትራምፕን ቀጣዩ ፕሬዝዳንት አድርጎ የማወጅ ያ እርምጃ ዩናይትድ ስቴትስን ህገ መንግስታዊ ቀውስ ውስጥ ሊያስገባ ከሚችል ነውጥ የሚስተካከል ሁኔታ ውስጥ በዘፈቀት ነበር።
ከሞላ ጎደል ሁሉም ሪፐብሊካን የምክር ቤት አባላት የኮሚቴውን መመራ ህጋዊ አይደለም ሲሉት የኮሚቴው አባል የሆኑት ሪፐብሊካኗ የምክር ቤት አባል ሊዝ ቼኒ ግን ትራምፕ እየሰሩት ያለው ስራ ትክክል ያለመሆኑን ያውቁ ነበር ነው ያሉት።
Trump was told repeatedly that Mike Pence lacks the constitutional and legal authority to do what President
Trump demands. እንዲያደርጉ የሚጠይቋቸውን ጉዳይ ወል ለማድረግ የሚያስችል ህገ መንግስታዊም ሆነ ህጋዊ ስልጣን እንደሌላቸው በተደጋጋሚ ተነግሯቸው ነበር።
ከምክር ቤቱ ፊት ቀርበው የምስክርነት ቃላቸውን የሰጡ የቀድሞ የዋይት ሃውስ አማካሪዎች ፔንስ የምርጫው ጥይት ማረጋጋጫ ከመስጠበት ጥር 6 አስቀድሞ በነበሩ ሳምንታት ውስጥ ትራምፕ ያቀርቡ የነበረውን ጥያቄ ውድቅ ማድረጋቸውን መስክረዋል።
Despite the fact that the vice president consistently told the president that he did not have and would not want
ምንም እንኳን ምክትል ፕሬዚደንቱ የፕሬዚዳንታዊውን ምርጫው ጥይትን የመወሰን ስልጣን እንደሌላቸው እንዲሁም ይሄን ማድረግ የማይፈልጉ መሆናቸው በተከታታይ ለፕሬዝደንቱ ቢነግሩአቸው ዶናልድ ትራምፕ በመከተል ፕሬዝደንቱ ላይ በይፋም በስውርም ጫና ማድረጋቸው ግን አላቋረጡም ነበር።
በዚያን ዕለት ከሰዓት በኋላ አንስቶ ትራምፕ በትዊተር ገጻቸው ፔንስን በመተቸት ያደርጉት የነበረው ጫና የፕሬዝዳንቱን ደጋፊዎች በቁጣ ያነሳሳና ወደ ምክር ቤቱ ምንጻን ሊገቡ ያበረታታ በደንቡ መሰረት ጆ ባይደን የምርጫው አሸናፊ መሆናቸውን የሚያረጋግጠው ማስረጃ እስኪሰጥ ድረስ ከምክር ቤቱ ለመቆየት የወሰኑትን ፔንስን ሁከት ቀስቃሾቹ ለጥቂት ሳያገኙአቸው እንደቀሩ ተመልክቷል።
The vice president did not want to take any chance that the world would see the vice president of the United States
mikatel presidentu ye united states mikatel president ye mikrebetu mekemecha kawno ye united states capital hinza siseshu divnalem ndiyachu emiyadergu neta indifetter alfekedum baelatu nakkenawuno yakkednun sira inattenakek zend qortew nebere
ዩናይትድ ስቴትስ የመፈንቅለ መንግስት ለታስተናግድ ተቃርባ እንደነበር ምርማሪዎቹ ተናግረዋል። በሌላ በኩል ከፔንስ አማካሪዎች አንዱ ትራምፕና ደጋፊዎቻቸው ሊያደርሱ ይችላሉ ስላሉትም አስጠንቅቀዋል።
Attempt to overturn that 2024 election.
የ2020ውን የምርጫ ውጤት ለመቀልበስ እንደሞከሩት ሁሉ በተመሳሳይ የ2024ቱን ምርጫ ለመቀልበስ ይሞክራሉ። ልዩነቱም በ2024 በ2020 ያልሰመረላቸው ማሳካት ሊሆን ይችላል። ይህንንም ስል በምንም መንገድ ቀለል አድርጌ አይደለም።
ኮሚቴው በሚቀጥለው ሳምንት ማክሰኞና ሐሙስ በህዝብ የሚሰጡ የምስክርነት ቃሎችን በመስማት ስራውን እንደሚቀጥል ታውቋል። በተከታዩ ዘገባ ደግሞ ከዚህ ከዩናይትድ ስቴትስ ወደ አፍሪካ ለመልሳችሁ የፕላስቲክ ቆሻሻን ወደ መናፈሻ ወንበሮችና ሌሎች ቁሳቁሶች የሚቀይረው ደቡብ አፍሪካዊ ስራ ፈጣሪ ባለም የፕላስቲክ አጠቃቀምን ለመቀነስ ጥረት እየተደረገ ቢሆንም ከሰሃራ በስተደቡብ ባለው አፍሪካ ግን በ2060 ዓመተ ምህረት እንደ አውሮፓውያኑ የዘመን አቆጣጠር በ6 እጥፍ ይጨምራል ሲል የኢኮኖሚ ትብብርና ልማት ድርጅት ያስጠነቅቃል። በደቡብ አፍሪካ አንድ ግለሰብ የፕላስቲክ ቆሻሻን ወደ መናፈሻ ወንበሮችና ሌሎች ቁሳቁሶች በመቀየር ለራሱም ሆነ ለሌሎች ስራ ሲፈጥር አካባቢን በመጠበቅ ረገድም አስተዋጽኦ በማድረግ ላይ ነው። ሊንዳ ጌስታቭ ከጆሃንስበርግ ያጠናቀረችው ዘገባ ነው። እንግዱ ወልዴ እንዲህ አቀናብሮታል።
ቡናማ ቀለም ያላቸው የመመገቢያ ወንበርና ጠረጴዛዎች የተሰሩት ከእንጨት ሊመስል ይችላል። ነገር ግን የተሰሩት እንደገና ጥቅም ላይ ከዋለ ፕላስቲክ ነው። የካትሎግ ከተማ ነዋሪው ሄድሰን ዲፖፋ በኮሮና ወረርሽኝ ወቅት ስራውን ካጣ በኋላ የተጣሉ የፕላስቲክ ክምችቶችን ወደ ጠፍጣፋ ጣውላ መሰል ቅርጽ በመቀየር የራሱን ስራ ጀመረ። ዲፖፋ እንደሚለው ለራሱም ሆነ ሁለት ሰዎች ስራ መፍጠር እንችላል። ለአካባቢ ጥበቃም አስተዋጽኦ ያደርጋል።
It is safe to do recycling so that we can save our environment because the animals they won't die from
የተጣሉ ነገሮችን እንደገና ጥቅም ላይ ማዋል ለአካባቢያችን ደህንነት አስፈላጊ ነው። እንዲሁም እንስሳት እንዳይሞቱና ግድቦችም እንዳይበከሉ ይረዳል። በዚህ መንገድ ይመስለኛል አካባቢያችን ማዳን የምንችለው።
የ34 አመቱ ጎልማሳ የመናፈሻ ወንበሮችና መጫወቻዎች ለሚፈልጉ ሰርቶ በማቅረብ ላይ ይገኛል። ደቡብ አፍሪካ ፕላስቲክን ጥቅም ላይ ከመያወሉ ግንባር ቀደም ሀገራት ተርታ ተመደባለች። ከፕላስቲክ ቆሻሻ 45% የሚሆነውን እንደገና ጥቅም ላይ ታውላለች። ጆሃንስበርግ የሚገኘውና የፕላስቲክ ውጤቶችን መልሶ ጥቅም ላይ የሚያውለው ተፌክስ ፕላስቲክ ውጤቶች ፋብሪካ ዘላቂ ጥቅም የሚሰጥ ጠፍጣፋ ጣውላ መሰል ምርት ሸቀጥን ለማሸግና መሰል ጥቅሞችን ሊውሉ ከማይችሉ የተጣሉ ፕላስቲኮች ይሰራል። በስራው የተሰማሩ ሰዎች እንደሚሉት ይህም ፕላስቲኩን መልሶ ጥቅም ላይ በማዋል እድሜውን ያራዝማል።
When you wake up in the morning, you will touch or interact with plastic more than 100 times.
ጧት ተነስተህ ስራ እስከምትገባ ድረስ 100 ጊዜ ከፕላስቲክ ጋር ልትገናኝ ትችላለህ። ልክ ገና ጧት የጥርስ ሳሙናን ስትከፍት ጀምሮ የፕላስቲክ ችግሩ የሚታይ መሆኑና አካባቢን መበከሉ ነው። ግን ፕላስቲክ አይበክልም፣ ሰዎች ናቸው የሚበክሉት።
ፕላስቲክን መልሶ ጥቅም ላይ ማዋሉ ገቢን የሚያስገኝ ስራ እየሆነ በመምጣቱ ቆሻሻን የመልቀም ስራ እያደገ መጥቷል። ሰዎች ሰብሰብ ብለው ፕላስቲኩን በመለየት መልሶ ጥቅም ላይ ለሚያውሉት ድርጅቶች በመሸጥ ገቢ ያገኛሉ። ነገር ግን በዚህ ስራ የተሰማሩት በግላቸውና ተደራጅተው ባለመሆኑ ሁሉንም አካባቢዎች ማካለል አይችሉም። በመሆኑም ፕላስቲክ ከሌላ ቆሻሻ ጋር ተደባልቆ መሬትን ይበክላል። ሉያንዳ ሃችዋዮ በዚህ ስራ የተሰማራው ወጣት ነው።
Because South Africa is such a disposing country, there's plastic everywhere for us to collect.
ደቡብ አፍሪካ ብዙ ፕላስቲክ የምትጥል ሀገር በመሆኗ የሚለቀም ፕላስቲክ በየቦታው ሞልቷል። አካባቢን ከመበከሉ በፊት መልሶ የሚሰበስብ ስርዓት ያለው አሰራር የለም።
460 ሜትሪክ ቶን የሚሆን ፕላስቲክ በየአመቱ ጥቅም ላይ ይውላል። ከዚህም ግማሹ ሸቀጥን ለመጠቅለል ጥቅም ላይ የሚውል ነው። ይህ ቁጥር በ2060 በ3 እጥፍ ያድጋል። ከሳራ በታች ባሉ ሀገራት ደግሞ በ6 ጥፍ እንደሚጨምር የኢኮኖሚ ትብብርና ልማት ድርጅት ያወጣው ሪፖርት ያሳያል። መልሶ ጥቅም ላይ የማዋሉ ሂደት ግን ከዚህ ፍጥነት ጋር እኩል አይሄድም። በዓለም ላይ መልሶ ጥቅም ላይ የሚውለው ፕላስቲክ 9% ብቻ ነው። ለዚህም ነው የአካባቢ ደህንነት ተቆርቋሪዎች የፕላስቲክ አጠቃቀም መቀነስ በተለይም የግድ አስፈላጊ ያልሆኑና ሸቀጥን ለመያዣ የሚውሉ የፕላስቲክ ውጤቶችን መቀነስ አስፈላጊ መሆኑን የሚያሳስቡት። ሎረን ዲኮክ ከዓለም የዱር እንስሳት ፈንድ
In Africa, there's lack of financial capacity, human capacity to collect this waste efficiently and
በአፍሪካ ቆሻሻውን ለመሰብሰብ የገንዘብም ሆነ የሰው ኃይል እጥረት አለ። ስለዚህ መልሶ ጥቅም ላይ የማዋል ችግር አለ። ይህ ጉዳይ በንግድ ድርጅቶችም ሆነ በመንግስት ትኩረት ሊሰጠው ይገባል። ምክንያቱም ለተጠቃሚዎች ፕላስቲክ ብቻ የማቅረብ የተለመደ አሰራር መቀየር አለበት።
የፕላስቲክ አጠቃቀም ቢቀንስ እንኳን እንደ ሄድሰን ዲፖፋ ላሉ ስራ ፈጣሪዎች መልሶ ጥቅም ላይ ሊውልና ሌሎች ነገሮችን ለማምረት የሚጠቅም በቂ የተጣለ የፕላስቲክ ክምችት ይኖራል።
አመሰግናለሁ። እንግዲህ አድማጮች፣ ለምሽቱ የመጨረሻ ያደረግነው ክንብር ደግሞ ወደ ኢትዮጵያ ይመለሰናል። አማራ ባንክ የተባለ ከፊታችን ቅዳሜ ሰኔ 11 ጀምሮ ስራውን በይፋ እንደሚጀምር የባንኩ ኃላፊዎች ከትናንት በስቲያ በሰጡት ጋዜጣዊ መግለጫ አስታወቁ። ከባንኩ ዲሬክተሮች አንዱ አቶ አስቻለው ታምሩ ባንኩ በኢትዮጵያ ታሪክ ለመጀመሪያ ጊዜ 66.5 ቢሊዮን ብር ካፒታል በማስመዝገብና ከ160 ሺህ በላይ አክሲዮን ባለድርሻዎችን በማሳተፍ የሚጀምር መሆኑን ለአሜሪካ ድምጽ ተናግረዋል። አቶ አስቻለውን ጨምሮ በባንኩ አመሰራረት ዙሪያ የምጣኔ ሀብት ባለሙያዎችን ከዋሽንግተን፣ ከደብረ ብርሃንና ከወልዲያ ዩኒቨርሲቲዎች ያነጋገረው ደረጀ ደስታ እንደሚከተለው አቀናብሮታል።
የአማራ ባንክ በኢትዮጵያ የባንክ ኢንዱስትሪ ውስጥ በርካታ ተላልቅ ሊባሉ የሚችሉ ነገሮችን አድርጎ ነው ወደ ባንክ ኢንዱስትሪው የሚገባው የሚሉት አቶ አስቻለው በኢትዮጵያ እስከዛሬ ከነበሩት ባንኮች ሁሉ የተለየ ነገር አድርጎ መምጣቱን በመግለጽ ተከታዩን በምሳሌነት ይጠቅሳሉ።
ለምሳሌ አማራ ባንክ ከ160 ሺህ በላይ ባለአክሲዮኖች አሉት። ከዛ ውጪ አማራ ባንክ በተከፈለ ካፒታል ወደ 6.5 ቢሊዮን ቃል የተገባ ወይም ደግሞ ሰብስክራይብ ካፒታል ይዞ ወደ ባንክ ኢንዱስትሪው ይገባል ማለት ነው። ሰኔ 11 ቀን 2014 ዓ.ም የባንካችን የምረቃ እና ይፋዊ የስራ ጅማሮ በጋራ አካባቢ በሚገኘው ዋና መጠሪያ ሰባ ቅርንጫፎችን ይዞ ስራ ይጀምራል ማለት ነው። እስከ ሰኔ 30 በኢትዮጵያ አቆጣጠር ቅርንጫፎችን ቁጥር ወደ 100 ከፍ ያደርጋል ማለት ነው።
ባንኩ የሚሰራው በአማራ ክልል ብቻ ነው ወይስ በሁሉም የኢትዮጵያ ክልሎች ነው?
የአማራ ባንክ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ በሁሉም በሀገራችን አካባቢዎች የባንክ አገልግሎት ነው የሚሰጥ። የአማራ ባንክ ባለ አክሲዮኖችን ብናይ ለምሳሌ ወደ 50% የሚጠጋው አክሲዮን የገዙት አዲስ አበባ ላይ ሲሆን ወደ 20 20% አካባቢ አማራ ክልል ላይ 30% የሚጠጋው ሁሉም ያገራችን ክልል ላይ የሚገኝ ማህበረሰብ ነው የአማራ ባንክን አክሲዮን የገዛው ማለት ነው። ስለዚህ ይሄ ሰፊ የህዝብ መሰረት ያለው ሰፊ የህዝብ ድርጅት ያለው መሆኑን የሚያሳየው በዚሁ አግባብ በሁሉም የሀገራችን አካባቢዎች ቅርንጫፉን ከፍቶ የሚሰራ ነው የሚሆነው ማለት ነው። ሰባ ቅርንጫፎችንም ብናይ በሁሉም የሀገራችን ክፍሎች ተሰራጭተው ነው የሚገኙት ማለት ነው።
በደብረ ብርሃን ዩኒቨርሲቲ የፋይናንስ መምህርና የምጣኔ ሀብት ባለሙያ የሆኑት ዶክተር ሲሳይ ሙላቱ የአማራው ባንክ አመሰራረቱ ልክ እንደ ሌሎቹ ሁሉ ተገፍቶ በኖረ ማህበረሰብ የመጣውን የፖለቲካ ለውጥ ተከትሎ የተቋቋመ ባንክ ነው ይላሉ።
በርካታ ባንኮች በብሔር ስም ተደራጅተው ይሰሩ የነበሩ ባንኮች አሉ። አማራ ባንክም እንደ ህዝብ የአማራ ህዝብ የተገፋ ህዝብ ነው። ከፍተኛ ጫና የነበረበት በጣም መዋቅራዊ በሆነ መልኩ ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ እንዲገለል የተደረገ ማህበረሰብ ነው። ትግል ራሱን ነጻ ለማድረግ ከባርነት ለማውጣት ከፍተኛ ና ትግል አድርጎ ያለውጥ ማምጣት ራሱን ተከትሎ የመጣ ነው። ፖለቲካሊ የፖለቲካ ለውጡን ተከትሎ የመጣ ባንክ ነው። በሁሉም የሀገራችን ክፍል ያለው አማራው ብቻ ሳይሆን ሌላው ማህበረሰብ በስፋት የተሳተፈበት ባንክ ነው።
እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ነዋሪ የሆኑት የቀድሞው የዓለም ባንክ አማካሪና የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ የአማራ ባንክ እንዲቋቋም ግፊት ሲያደርጉ የቆዩ መሆኑን ገልጸው የዘውግ ስያሜ ይዞ ባይቋቋም መልካም ነበረ ብለዋል። ይሁን እንጂ አሁንም ቢሆን መታሰብ ያለበት ባንኩ ሊሰጠው ከሚችለው አገልግሎት አንጻር መሆኑን ይገልጻሉ።
ይህ በዘውግ መቋቋም የአማራ ባንክ ይባላል። የአማራ ባንክ የሚለው ስም ራሱ የሚያሳየው ምንድን ነው? በአማራው ክልል ብዙ አገልግሎት የማያገኝ ባንክ አገልግሎት የማያገኝ ህዝብ አለ ማለት ነው። እዚያ ላይ ማተኮሩ ተገቢ ነው። ምክንያቱም ገበሬዎች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ ስራ ለመጀመር የሚፈልጉ በጣም ዳይናሚክ የሆነ ህዝብ ያለባት ሀገር ናት። ወጣት ትውልድ ነው ያለበት። ስለዚህ ያ አገልግሎት መድረሱ ለአማራው ክልል ኋላ ቀር የሆነ ክልል ነው። አገልግሎቱ ብሔራዊ ቢሆን እመርጣለሁ፣ ግን ብሔራዊ ለመሆን ብዙ ጊዜ የሚያስፈልገው ይመስለኛል። ግን ይህ አገልግሎት በጥራት በብቃት ኮላተራል ለምሳሌ መያዣ የሚለው ብዙ ሰዎችን ያገላቸዋል። ስለዚህ መያዣው ምን ይሆናል የሚለውን ሁሉ አስበውበት የሚሰሩበት ይመስለኛል። ስለዚህ የተለየ ይህ ባንክ ምንድን ነው ፋይዳው የሚለው በአማራው ክልል አንደር ባንክድ ወይም የባንክ አገልግሎት የማያገኘው ህዝብ በጣም ግዙፍ ነው። ስለዚህ ያን ማድረጉም ጠቃሚ ነው። በተጨማሪ ከአንዱ እንዲያው ፍላግ ለማድረግ የምፈልገው አሁን የውጭ ባንኮችም ወደ አገር ቤት እንዲገቡ ይደረጋል ተብሏል። ይህ በሚሆንበት ጊዜ ውድድር በጣም አስፈላጊ ይሆናል ማለት ነው እና አንዳንዶቹ ባንኮች በጣም ትንንሽ የሆኑት በአንድ ላይ ሆነው አቅማቸውን ቢያጠናክሩ ይመረጣል። እንዲሁ ዝም ብሎ ባንክ አለኝ ባንክ መስርቻለሁ ማለቱ በቂ አይደለም። ውድድር በሚኖርበት ጊዜ አንዳንዶቹ ባንኮች ሊከስሩ ይችላሉ። እንዳይከስሩ ከተፈለገ አቅማቸውን ማጠናከር ያስፈልጋል።
አቶ ሰይድ መሐመድ በወልዲያ ዩኒቨርሲቲ አካውንቲንግ እና የፋይናንስ መምህር ናቸው። የባንኮች አማራጭ መብዛት በተለይ ለአርሶ አደሩ ራሱን የቻለ ጠቀሜታ እንደሚኖረው ያስረዳሉ።
አብዛኛው ማህበረሰብ የባንክ አገልግሎት ለማግኘት የተለያዩ ኪሎሜትሮችን ተጉዞ ነው። አሁን ባንክ በጠፋ ቁጥር ባንኩ በየወረዳ ወይም በየቀበሌ ምናምን ስለሚገባ ህብረተሰቡ በቀላሉ ችግሩ መቅረፍ ይችላል። ለዛም ሲባል ባንኮች መስፋት ለህብረተሰቡ ጥቅም አላቸው ብዬ አምናለሁ። ሌላኛው ደግሞ በአንድ ባንክ ወይም ሁለት ሶስት እና አራት ባንክ አገሪቱ ከተያዘች ሞኖፖላይዝ ከተደረገች የተለያዩ አገልግሎቶችን ወይም ደግሞ አማራጭ ሰርቪሶችን ህብረተሰቡ ሊያገኝ አይችልም። ምክንያቱም እነዚያ ሁለት ወይም ሶስት ባንኮች ብቻ ሞኖፖላይዝ ስለሚያደርጉት የትም አማራጭ መሄጃ አማራጭ ስለሌላቸው ሰርቪሱን የሚያገኙት የግዴታ ከነዛ ባንኮች ብቻ ስለሚሆን አማራጭ እንዲያጡ ስለሚያደርጋቸው እነዚህ ባንኮች ማሰባታቸው ለህብረተሰቡ ትልቅ ሚና ይጫወታል ብዬ አምናለሁ። ህብረተሰቡ ሲፈልግ እነዚህ አማራጮች ስላሉት ኢንተረስት ሬትን መሰረት አድርጎ ሊሆን ይችላል፣ አክሴሲቢሊቲ መሰረት አድርጎ ሊሆን ይችላል፣ የተለያዩ ነገሮችን ብቻ መሰረት አድርጎ ፈለገበት ባንክ የፋይናንሻል ሰርቪሱ ሊጠቀም ይችላል ማለት ነው።
አብዛኞቹ ኢትዮጵያውያን የባንክ ተጠቃሚዎች አለመሆናቸውን የገለጹት አቶ ሰይድ የባንክ አገልግሎት ተጠቃሚ ከሆኑትም ውስጥ ድሆች እንዲያስቀምጡ፣ ሀብታሞች እንዲበደሩ አገልግሎት ለመስጠት ብቻ የተቋቋሙ የባንኮች አሰራር አለ በማለት አዲስ የሚቋቋመው የአማራ ባንክ የብድር አሰጣጡን ማስተካከል አለበት ይላሉ።
ግን ከዛ በፊት አብዛኛው ማህበረሰብ የድሃ ማህበረሰብ ፎር ኤግዛምፕል የሚያገኘው ዲፖዚት አገልግሎት ብቻ ነው። ማለት ባንክ ቤት ውስጥ ዲፖዚት ማድረግና ከዛ ፍራፊ ወለዳለች እሷን የመጠቀም መብት ብቻ ነው የተሰጠው። የብድር አገልግሎት ይሰጥ አይደለም። ስለዚህ የብድር አገልግሎትን ቢሰጥም ሞር ህብረተሰቡ ተጠቃሚ ሆነ ብዬ አስባለሁ። ቀን ድረስ ያየናቸው የኢትዮጵያ ፕራይቬት ባንኮች የሎን አገልግሎት የሚሰጠው ለሀብታም ማህበረሰብ ወይም ደግሞ ሀብታም ለሚባሉ ሰዎች ብቻ ስለሆነ እነሱ ምን ይፈራሉ? ሪስክ የሚባለውን ነገር ብሬ ላይ መለስ ይችላል የሚለውን ሪስክ ስለሚፈሩ የሎን አገልግሎት እየሰጡ አይደለም። ይህም የሎን አገልግሎት የሚሰጥ ከሆነ ህብረተሰቡ ሞር ተጠቃሚ ይሆናል ማለት ነው። አብዛኛው ማህበረሰብ ፋይናንሻል ኤክስክሉዝ ሊሆን አይችልም ብዬ አምናለሁ።
በአማራ ስም የተደራጀው ባንክ የፖለቲካ አንድምታ ያለው መሆኑን የሚገልጹት የመኖራቸውን ያህል ስያሜውን በመያዙ የሚኖረውን የቢዝነስ ጠቀሜታ ሁኔታም የሚያስረዱ አሉ። ለምሳሌ በንግድና በባንክ ዘርፍ ትልቅ ወጪ የሆነውን የማስታወቂያ ወጪ በመቀነስ ረገድ ትልቅ ጥቅም ያለው መሆኑን አቶ ሰይድ ያስረዳሉ።
ብሔር ነክ ወይም ደግሞ የብሔር ስም ይዘው የሚንቀሳቀሱ ባንኮች የፋይናንሻል ኮስትን ማለት እነዚህ የማስታወቂያ ማለት የአድቨርታይዝመንት ምናምን ኮስቶች ብዙ ምን ከላይ ያደርጉ ይችላሉ። ምሳሌ ለቢዝነስ ብቻ ተቋቁሞ ስማቸውን በሌላ ወይም ደግሞ ብሔር ነክ ያልሆነ ስም ይዘው የሚንቀሳቀሱ ባንኮች ፋይናንሻል ኮስት ኢንከር ያደርጋሉ። የማስታወቂያ ኮስት ምናምን የመሳሰሉት ማለት ነው። አሁን ብሔር ነክ ወይም ደግሞ ብሔሩን አጀንዳ በማድረግ የተለያዩ ማህበረሰብን የመሳብ ማለት ያው ብሔር ሴንሴክስ እንደሆነ ስለምናውቅ ከዛ አንጻር የሆነ ፋይናንሻል ኮስቱ እንዲቀንስ ብዬ አምናለሁ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ዛሬ ያዘጋጀውን የአርብ ምሽት ዝግጅት እዚህ ላይ አበቃ። ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንገናኛለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ሰላም፣ ደህና እደሩ።